ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ዝግጅታችን ይቀርባል። በአዶልፍ ፓርለሳክ የተደረሰውንና በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 3 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
የለገደምቢ የወርቅ ማዕድን በ1990 ዓ ም የአላሙዲ ንብረት በሆነው በሜድሮክ ኩባንያ በ172 ሚሊዮን ዶላር መገዛቱ የሚታወቅ ሲሆን ለኩባንያው የተሰጠው የ20 ዓመት ኮንትራክት በዘንድሮ የበጀት ዓመት የሚያልቅ መሆኑን ታውቋል። የህዝብ ንብረት የሆነውን የወርቅ ማዕድን በመግዛት ኩባንያው ያተረፈው ግዙፍ ትርፍ መጠን ባይታወቅም ባለፉት 20 ዓመታት ከ4 ቶን በላይ ወርቅ ወደ ውጭ አውጥቶ መሸጡ ይታወቃል። የኩባንያው ኮንትራክት የመታደሱና ያለመታደሱ ሁኔታ በወያኔ ባለሥልጣኖች እስካሁን ድረስ በሚስጥር የተያዘ ጉዳይ ሲሆን ምናልባትም ለተጨማሪ 10 ዓመት ኮንትራቱ ሳይራዘም አይቀርም የሚል ግምታዊ አስተያየት የሚሰጠዋሉ። ወያኔና አላሙዲ ተሻርከው የሚዘርፉት የሀገርን ሀብት መቆም አለበት የሚሉ ወገኖች ኮንትራቱ በዚህ አብቅቶ የወርቅ ማዕድኑ በመንግሥት ቁጥጥር ስር መሆን አለበት ይላሉ። በምስራቅ በደቡብና በደቡብ ምስራቅ ባሉ ዩኒቨርሲቲዎች የሚማሩ ተማሪዎች ትምህርታቸውን እያቋረጡ መውጣት መቀጠላቸውን ከየቦታው የሚደርሱ መረጃዎች እየገለጹ ይገኛሉ። ተማሪዎች ትምህርታቸውን ለማቋረጥ ከተገደዱበት ምክንያት አንዱ የሰላም መድረክ በሚል ሽፋን በዩኒቨርሲቲ የሚካሄደው የስለላ መሳሪያ እንዲቀር ያቀረቧቸው ጥያቄዎች ተቀባይነት በማጣታቸው ነው ተብሏል። ሰኞ ህዳር 11 ቀን በአረቢያ የሚገኘው ዩኒቨርሲቲ ተማሪዎች ጥያቄያቸው ተቀባይነት በማጣቱ ትምህርታቸውን አቋርጠው የወጡ መሆናቸው ታውቋል። በጋምቤላና በመቱ ዩኒቨርሲቲ የሚገኙ ተማሪዎችም በተመሳሳይ መልክ ትምህርት አቋርጠው እንደወጡ ተነግሯል። በቡሬ ሆራ ዩኒቨርሲቲ የወያኔ አገዛዝ በሚያካሄደው የዘር ግጭት ምክንያት ዩኒቨርሲቲው ተዘግቶ መቆየቱም ይታወቃል። በኢትዮጵያ የስምጥ ሸለቆ አካባቢ ከሚገኘው የእሳተ ገሞራ እንቅስቃሴ የኤሌክትሪክ ኃይል ማመንጨት እንደሚቻል ጥናቶች እያረጋገጡ መሆናቸው ተነገረ። በዚህ መስክ የተደረጉ የተለያዩ የጂኦፊዚካል ጥናቶች እንደሚያረጋግጡት ከአካባቢው ከ1000 እስከ 10000 ሜጋዋት ድረስ ለማመንጨት የሚቻል መሆኑን ይጠቁማሉ። ከህዝቡ 80 ከመቶ የሚሆነው ምንም አይነት የኤሌክትሪክ አገልግሎት በማያገኝበት አገር በዚህ መስክ የሚገኝ ኤሌክትሪክ ኃይል ከፍተኛ አስተዋጽኦ ሊኖረው እንደሚችል ተገምቷል። በውጭ ተቋሞች እርዳታ የሳተላይት ፎቶግራፎችንና ምስሎችን መሰረት በማድረግ ጥናቶች እየተካሄዱ መሆናቸውም ታውቋል። የኦሮሚያ፣ የአማራና የደቡብ ብሔረሰቦች ስፖርት ማህበሮች ከኢትዮጵያ አትሌቲክስ ፌዴሬሽን አባልነት የወጡ መሆናቸውን አስታውቋል። ማህበሮቹ ከፌዴሬሽኑ የወጡበት ምክንያት በተቋሙ ውስጥ ፍትሃዊ በሆነ ሁኔታ ውክልና አለመኖርና ግልጽ የሆነ የአድሎ ሥራ እየተካሄደ መሆኑም ታውቋል። የኦሮሞ ስፖርት ማኅበር ባወጣው መግለጫ የፌዴሬሽኑ የጅማን አባቡና የእግር ኳስ ቡድን አላግባብ በማስወገዱ ቅሬታ ያሳደረበት መሆኑን ጠቅሶ በዘንድሮ ውድድር አንድም ክለብ ከአካባቢው ተሳታፊ እንደማይሆን ገልጿል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Sasna, the good is all, and it's I hit it. ሰው ለፊት አይራመድ አፈሪሶ ወስጣርን ጓዴ ለምን ይሆን ይራበው ወዴ ግራናው ይነበብ ተዘርግቶ ባትሮሱ ላይ ይነፋስ ይለደስ የነተዋናይ የት ጋር እንደሆን ይታየኛ ጥበብ መሰረት የማላው ከሌለ የለም የቤቱ ሳይራመድ በታሪክ ምንጣፍ ሳይደርስም ከዛሬ ደጃ አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ወዴ ከአድማስ የራቀን ምን ነው ይሄ መንገድ ያባክነኛል በየት በኩል ብሄድ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 3 ምዕራፍ 4 በአዲሱ ቤተ መንግስት ማታ በሀገሬ ልጅ በኢንጂነር ሉድቪክ ካልቮዳ መኖሪያ ቤት ድሎት ባላቸው ሶፋዎች ላይ ተቀምጠናል። ከአስር ዓመታት በላይ በኢትዮጵያ የኖረው ካልቮዳ በጣም ጠቃሚ የሆኑ ምክሮችን እየነገረን ስንጫወት ጓደኛዬ አቶ ቪሌም ብሬየር ስለ ቤት መከራየት ጉዳይ ወሬ አነሳና ካልቮዳ ኢትዮጵያ ውስጥ ብዙ የመቆየቱ ሐሳብ ካለን ቤት መከራየቱ መልካም እንደሆነና ብዙ የማንቆይ ከሆነ ግን ብዙም ፋይዳ እንደሌለው መከረን። በነጋታው ቪሌም ብሬየር በኢትዮጵያ ውስጥ ብዙ መቆየታችን ስለማይቀር ሉድቪክ ካልቮዳን ከምናስቸግር የራሳችንን ቤት መከራየቱ እንደሚሻል አሳመነኝና ከቃሉ ብዙም ሳይርቅ በዚያን ዕለት ቤት ተከራይቶ ጠበቀኝ። እነሆ በዋናው አደባባይ ከግሪካዊው ዳቦ ጋጋሪ ባለ አንድ ፎቅ ሕንፃ ውስጥ ፎቁን በሙሉ በወር 20 የማርትሬዛ ብር ልንከፍለው ቃል ገብተን ተከራየነው። ምድር ቤቱን የቼኮስሎቫኪያው ተወላጅ አቶ ፔትራክ ተከራይቶ ስጋ ቤት ከፍቶበታል። ይህን የተከራየነውን ቤት የማደራጀቱን ኃላፊነት ሙሉ በሙሉ ብራየር ወሰደ። አዲስ አበባ የቤት ቃገስቶ ቤት ማደራጀት ቀላል አልነበረም። አንድም በአዲስ አበባ የአውሮፓውያን የቤት ቃዎች ማግኘት በጣም ሲበዛ ከባድ ነው። ሁለት ቃዎቹ ሲገኙ ዋጋቸው የክርስቲያን ልጅ ከፍሎ የሚወጣው አይነት አልነበረም። ከተወሰኑ ቀናት በኋላ ብሬየር ሁለት ታጣፊ አልጋዎች፣ አንድ ከተራ እንጨት እንደ ነገሩ የተሰራች ጠረጴዛ፣ አንድ ፋኖስና አንድ ከፍ ያለ የኢትዮጵያ ካርታ መግዛት ቻለ። ሌላው የልብስ ቁም ሳጥኖች ማግኘት ስላልቻልን በግድግዳው ላይ ምስማር እየተከልን እንደ ልብስ መስቀያ መጠቀም ቻልን። ከዚህ በላይ ቤታችንን ማደራጀቱ አስፈልጊ አይደለም። ሁኔታዎች ሲስተካከሉና ክረምቱ ሲወጣ አዲስ አበባን ለቀን እንሄዳለን። ቀኑን ሙሉ ይዘንባል፣ ስራ የለንም። ቢሆንም ቀኑን ሙሉ ስንዞር ውለን ማምሻው ላይ አብዛኛው አውሮፓዊ ወደሚያዘወትረው መሸታ ቤት ለቢራ ጎራ እንላለን። አሁን ከመላው ዓለም እንደ ጉንዳን ሰራዊት ጋዜጠኞች፣ የጦር ሜዳ ዘጋቢዎች፣ የታሪክ ሰዎች፣ ተጓዦች፣ የተለያዩ ኩባንያዎች ተወካዮች፣ የፈረንጅ ገበሬዎች፣ ነጋዴዎችና ሰላዮች፣ ምናልባትም ጦርነቱ ከተጀመረ በጦርነቱ ለመክበር አስበው የመጡ ሌቦች፣ ምን አለፋችሁ። አዲስ አበባ በውጭ ዜጎች ተጥለቅልቃለች። ይህ ሁሉ የውጭ ዜጋ የሚሰበሰበው በዋናው አደባባይ ባለ አንድ ሲኒማ ቤት ነው። የተቆራረጠ በየቀኑ የሚደገም ከመዘክር የወጣ የሚመስል አንድ የአሜሪካ ፊልም ከታየ በኋላ ሁሉም ለቢራ ወደ አዳራሹ ይገባል። እዚህ የመጠጥ አዳራሽ የውሸት ውስኪ፣ ቮድካ፣ ብራንዲ፣ ካርተር ውስኪና ሌሎችም ከ50 አይነት በላይ የአልኮል መጠጦች ይሸጣሉ። ብልጣብልጡ ግሪካዊ የዚህ መጠጥ ቤት ባለቤት በጠርሙሶች ላይ የሚለጠፉትን ባለቀለም ወረቀቶች ብቻ ገዝቶ በጠርሙሶቹ ላይ ይለጥፍና ራሱ የሚያወጣቸውንና የሚጠምቃቸውን መጠጦች በጠርሙሶቹ እየሞላ ይቸበችባል። ይሄ ሌባ ግሪክ በዚህ የግርግር ወቅት ባጭር ጊዜ ለመክበር አስቧል መሰለኝ የመጠጦችን ዋጋ እጅግ በጣም አስወድዷቸዋል። ይህም አልበቃ ብሎት እየመሸ በመጣ ቁጥር ዋጋውም እየጨመረ ይሄዳል። የጠጪው ጩኸት ከዚያ በየቀኑ የዚያችን ፈረንሳዊት አንድ ዘፈን እያጠነጠነ የሚያጓራው ግራማፎን ሲጨመርበት አንጎል ይበጠብጣል። ይሄ ግራማፎን ላንቃው የሚዘጋው የመጨረሻው ጠጪ መጠጥ ቤቱን ለቆ ሲወጣ ብቻ ነው። አቶ ሎሬንሶ ትዕዛዝ በጣም ሲበዛ ጎበዝና የተማረ የንጉሱ የማስተዋወቂያ ሚኒስቴር ዳይሬክተር ወደዚህ የግሪኩ መጠጥ ቤት ጎራ ብሎ ከልብ የመነጨ ሰላምታ አቀረበልኝ። ቀጥሎም ስለምፈልገው ነገር ሁሉ እንዲረዳኝ አንድ የምኒልክ ትምህርት ቤት አስተማሪ ሰጠኝ። የምኒልክ ትምህርት ቤት በእውነት ዘመናዊ ትምህርት ቤት ነው። ይህ መምህር በፍጹም ንጹህ ልብና ደግነት ወደ ብዙ ቦታዎች ወሰደኝ። በወቅቱ ስላለው የኢትዮጵያ ተጨባጭ ሁኔታዎችና እውነታዎችም ብዙ አጫወተኝ። አንድ ቀን ይኸው መምህር ከባርነት ነጻ የወጡ የጥንት ባሮች ልጆች ወደሚማሩበት ፍልውሃ ትምህርት ቤት ወሰደኝ። በፍልውሃ ትምህርት ቤት ወደ 200 የሚሆኑ የተለያየ ቀለምና ከአምስት እስከ 14 ዕድሜ ያላቸው ተማሪዎች ይማራሉ። ትምህርት ቤቱን በምጎበኝበት ወቅት እነዚህ ተማሪዎች በትምህርት ቤቱ ዳይሬክተር ትዕዛዝ ተሰልፈው የኢትዮጵያን ሕዝብ መዝሙር ዘመሩልኝ። ቀጥለውም በቡድን ተከፋፍለው ጂምናስቲክ እየሰሩ አሳዩን። ከዚያ ወደ የክፍላቸው በስነ ስርዓት ተሰልፈው ሄዱ። እኔም በዳይሬክተሩ ታጅቤ ከምኒልኩ ትምህርት ቤት መምህር ጋር መጎብኘት ጀመርኩ። ትንንሾቹ ወንዶችም ሴቶችም በአንድ አስተማሪ ረዳትነት ማንበብና መጻፍ ይማራሉ። ትልልቆቹ ወንዶቹ እንደዚሁ በሌላ ሙያተኛ መምህር እየተረዱ የእንጨት ሥራ ትምህርት ሲማሩ፣ ትልልቆቹ ሴቶች ደግሞ በሁለት ክፍሎች ውስጥ ስለ ዘመናዊ ምግብ አሰራር ይማራሉ። ይሄ ትምህርት ቤት ወደፊት ሕይወት ውስጥ እጅጉን የሚጠቅም ተግባራዊ ትምህርት መቅሰሚያ ነው። ከዚህ በጣም አስደሳች ጉብኝት ስንመለስ በመንገዳችን ላይ ይሄው መምህር በኢትዮጵያ ስላለው የባርነት ችግር ያስረዳኝ ጀመር። ምንም እንኳን ንጉሠ ነገሥቱ በልዩ አዋጅ ባርነትንና የባሪያ ንግድን ቢያግዱም እስከዛሬ ችግሩ አለ አለኝና ቀጥሎ፣ አየጌታው የመጀመሪያዎቹ የዚህ ልዩ ሕግ ተቃዋሚዎች ማንም ሳይሆን ራሳቸው ባሮቹ ነበሩ። ምናልባትም በኢትዮጵያ ውስጥ በእውነተኛ ስሙ ባርነት ብሎ ነገር አልነበረም ማለት ይቻላል። ማለትም የጎረቤት አገሮች ድንበር ጥሰው እየገቡ በግድ አስገድደው እየወሰዱ ከሚሸጧቸው ባሮች በስተቀር ማለቴ ነው። የኢትዮጵያ ባሪያ ሁሌም በድሎትና ያለምንም ሐሳብ ይኖራል። ጌታው ሀብታም እስከሆነ ድረስ ከአንድ ተራ ገበሬ ድንጋይ የበዛበትን መሬቱን እንደ ዝንጀሮ እየቆፈረ በአንባው እየኖረ በመከራ ቤተሰቡን ከሚያስተዳድረው በላይ ያለ ሐሳብና ጭንቀት ሁሌም ሆዱን ሞልቶ በድሎት ይኖራል። ጭሰኛው ወይም ገበሬው ዘመን በከፋና ምርቱ እዚህ ግባ በማይባልበት ወቅት ቤተሰቡን ለማስተዳደርና ከረሃብ ለመትረፍ ብድር በብድር ሆኖ ሲንገላታ፣ ባሪያው ጌታው ምርት ካለበት ቦታ ገዝቶ በሚያመጣው እህል ሆዱ እስኪቆዘር ይበላል። የኢትዮጵያ ባሪያ ምንጊዜም ምንም አይነት ሐሳብና ጭንቀት አልነበረበትም። ሁሌም እስኪጠግብ ይበላል። ቀኑን ሙሉ ሲዞርና ሲተኛ ይውላል። አልፎ አልፎ ሥራ ቢጤ ቢሰራም ቀስና ጠንቀቅ ብሎ ሰውነቱን ሳይጎዳ ወገቡን ሳይቆርጥ ነው የሚሰራው። እነዚህ ባሮች ንጉሠ ነገሥቱ ባርነት መሰረዙንና ነፃ መሆናቸውን ከሁሉም በላይ ደግሞ ራሳቸውን በራሳቸው ማስተዳደር እንደሚኖርባቸው ሲሰሙ አብዮት ቀረሽ ግርግር ፈጠሩ። አብዛኞቹ ጌታቸውን ጥለው ነፃነታቸውን ተቀብለው መሄዱን አሻፈረኝ ብለው ከጌታቸው ጋር በገዛ ፈቃዳቸው በባርነት ስር ወድቀው በዚያው ያለ ሐሳብ ሕይወታቸውን ገፉበት። ከዛሬ 5 ዓመት በፊት ማለት በመጀመሪያው የኢትዮጵያ ጉብኝቴ እነዚህን ወዶ ገባ ባሮች በሥራ ላይ እንዳሉ የማየቱ ድል ገጥሞኝ ነበር። አዎ እነዚህ ባሮች ለጌታቸው የድንጋይ ቤት ለመስራት ድንጋይ እየለቀሙ ነበር። 14 ቀን ሙሉ ለቤት መስሪያ የሚሆን ድንጋይ ከአካባቢው እየፈለጉና እያመጡ ቤቱ ሊሰራበት ከታሰበው ቦታ ላይ ይከምራሉ። የነዚህም ባሮች የ14 ቀን ሥራ የአውሮፓ 2 ላባደሮች በአንድ ቀን በሰሩት ነበር። ብቻ እነዚህ 20 የሚሆኑት ባሮች 14 ቀን ሙሉ እያንዳንዱ ባሪያ 1 ሰዓት ሙሉ ድንጋይ ሲፈልግ ይቆይና በጣም አነስ ያለች ድንጋይ ሲያገኝ እሷኑ ያንጠለጥልና አምጥቶ ከዚያ የድንጋይ ክምር ላይ ይወረውርና ከጓደኞቹ ጋር ተቀምጦ 2 ሰዓት ያወራል። ንጉሠ ነገሥቱ ባርነትን ካገዱ በኋላ ባሮች በገነት እንደሚኖር ሰው ነበር የሚኖሩት። ጌታቸው ተናዶ ሲያስገርፋቸው ወይ የነጻነት መብታቸውን ተጠቅመው ይጠፋሉ፣ አለበለዚያም አሜን ብለው ይገረፋሉ። ልክ አዲስ አበባ እንደገባው በኢትዮጵያ የውጭ ጉዳይ ሚኒስቴር በብላቴን ጌታ ሁሪ በኩል በንጉሡ ፊት ቀርቤ እጅ እንድነሳ ማመልከቻ አስገብቼ ነበር። ይሁን እንጂ ንጉሠ ነገሥቱ በዚህ በከፋ ጊዜ ሌት ተቀን በጣም አንገብጋቢ ጉዳዮችን እየፈቱና እየመከሩ ስለሆነ ለእኔ አይነቱ ተራ ሰው ጊዜ የላቸውም። የኢትዮጵያው ንጉሠ ነገሥት ደከመኝ ሰለቸኝ ሳይሉ ሌት ተቀን ከተለያዩ የአገሪቱ ግዛቶች የሚመጡትን ሹማምንት እየተቀበሉ ያነጋግራሉ፣ ይመክራሉ። የውጭ ዲፕሎማቶችንም እየተቀበሉ ለረጅም ሰዓታት ያነጋግራሉ፣ ይመክራሉ፣ ይደራደራሉ። ጣሊያኖችንና ጠብጫሪነታቸውን በተመለከተ እያንዳንዷን ጥቃቅን ነገር ሳይቀር ራሳቸው ንጉሠ ነገሥቱ ይወስናሉ። ሰላምን ለማስፈን ሌት ተቀን ይሰራሉ፣ ይለፋሉ። እናም ሌሎች ተራ ጉዳዮችን ለጊዜው ወደ ጎን ቢተዉ የኢትዮጵያውን ንጉሠ ነገሥት አያሳማቸውም። እንደዚህም ሆኖ የኔን ማመልከቻ ተቀብለው ባጭር ጊዜ ውስጥ እጅ እንድነሳ ተጠራው። አንድ ማንነቱን የማላቀው ኢትዮጵያዊ በፈረንሳይኛ ቋንቋ በወርቅ ቀለም የተጻፈ የግብዣ ወረቀት አምጥቶ ሰጠኝ። በዛሬው ምሽት በአዲሱ ቤተ መንግሥት ንጉሠ ነገሥቱ በግልጽ እንደሚያነጋግሩኝ የግብዣው ወረቀት ያሳስባል፣ ያዛል። ከቀጠሮው ሰዓት ጥቂት ደቂቃዎች ቀደም ብዬ የአዲሱን ቤተ መንግሥት የመጀመሪያ በር በመኪና ሳልፍ ሁለቱ ዘቦች በተጠንቀቅ ቆመው ለንጉሠ ነገሥቱ እንግዳ የሚገባውን ሰላምታ ሰጡኝ። ገና መኪናዋ በቤተ መንግሥቱ ደጃፍ ከመቆሟ አንዱ የንጉሠ ነገሥቱ አሽከር የመኪናዋን በር ሲከፍትልኝ፣ ሁለተኛው ካፖርቴንና ኮፍያዬን ሲቀበለኝ፣ ሦስተኛው እንድከተለው ጠቁሞ ወደ ቤተ መንግሥቱ ይዞኝ ገባ። ምንም እንኳ በትክክል በተቀጠርኩበት ሰዓት ብደርስም ንጉሠ ነገሥቱ ከአጠቃላይ ክፍለ አገራት ከመጡ ሹሞች ጋር ምክር ላይ ስለሆኑ ቢያንስ ለሩብ ሰዓት መጠበቅ አለብኝ። ከጥቂት ጊዜ በኋላ ድብልብል ብሎ የወፈረውና ምንጊዜም ፈገግታ የማይለየው ብላታ ኪዳነ ማርያም የንጉሠ ነገሥቱ ባለሟል ጥቁር ዘመናዊ ሱፉን ግጥም አድርጎ እንደለበሰ፣ ያ ፈገግታው ሳይለየው ወደኔ እየመጣ ንጉሠ ነገሥቱ ምክሩን ስለጨረሱ ሊያነጋግሩኝ እየጠበቁኝ እንደሆነ ነግሮ መንገድ እየመራኝ ስንሄድ አንድ የተከበረ ሰው ነጩን ባህላዊውን ልብስ እንደለበሰ ፈጠን ብሎ ተከተለንና ቀድሞ በር ከፈተልን። ወለል ብሎ በተከፈተው በር ወደ ውስጥ ስገባ ንጉሠ ነገሥቱ ከትልቁ ጠረጴዛቸው ጀርባ በተለያዩ መዛግብትና ቴሌግራሞች ክምር ተሸፍነው እንደተቀመጡ አገኘኋቸው። ለኢትዮጵያውያን ባህል ሁሉ ግንባሬ መሬት እስኪነካ ለጥ ብዬ ሰላምታዬን አቅርቤ ቀና ስል ራሳቸውን ብቻ በማነቃነቅ ለሰላምታዬ መልስ ሰጥተው ወዲያው ከፊት ለፊታቸው እንድቀመጥ በምልክት አዘውኝ። ስቀመጥ እኔና የንጉሥ ሰለሞንና የንግሥተ ሳባ ቀጥተኛ ወራሽ በሆኑት የኢትዮጵያው ንጉሠ ነገሥት መካከል ብላታ ኪዳነ ማርያም ተገትሮ ቆመ። የንጉሠ ነገሥቱ የሥራ ክፍል የተደራጀው በመጠኑ ነው። የግድግዳውን ጥግ ይዘው የተወሰኑ ቀያይ ሶፋዎች መደዳውን ተደርድረዋል። እንዳልኩት ከምርጥ እንጨት የተሠራው የሥራ ጠረጴዛቸው በፋይሎችና በቴሌግራሞች ተውጧል። ልዩ ነገር ቢኖር የንጉሡ የጽሑፍ መሣሪያ ከወርቅ የተሠራች መሆኗ ብቻ ነው። በዚህ አነስ ያለች የንጉሠ ነገሥቱ የሥራ ክፍል በርካታ ሹማምንት ሸማቸውን እንደለበሱ መደዳውን ቆመዋል። ምንም እንኳ ንጉሠ ነገሥቱ ከትልቁ ጠረጴዛቸው ኋላ እንደተቀመጡ ፈገግ ለማለት ቢሞክሩም ገጽታቸው በሥራ ብዛት እጅጉን እንደደከመ ያሳብቅባቸዋል። መደዳውን እንደቆሙት ሹማምንት ሁሉ ንጉሡ ባህላዊውን የኢትዮጵያ ልብስ ለብሰው ጥቁር ተራ ካባ ደርበዋል። እንዲህ ለስልጣኔ ሌት ተቀን የሚለፉት ንጉሠ ነገሥት በዚህ አስቸጋሪ ጊዜ እንኳ የጥንቱን የኢትዮጵያውያንን ባህልና ወግ አልረሱም። እንዳልኩት ከፊት ለፊታቸው እንደተቀመጥኩ ብላታ ኪዳነ ማርያም በመካከላችን ሲቆም አስተርጓሚ መሆኑ ገባኝ። ምንም እንኳን ንጉሠ ነገሥቱ ፈረንሳይኛም እንግሊዝኛም አቀላጥፈው ቢናገሩም የኢትዮጵያውያን የነገሥታት ሕግ ከውጭ ዜጎች ጋር በአማርኛ ብቻ እንዲናገሩ ስለሚያስገድድ የግድ አስተርጓሚ አስፈላጊ ነው። ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ዕድል ለዚህ አስቸጋሪ ጊዜ የመረጣቸው መሪ በቁመናቸው አጠርና ከሳ ያሉ ናቸው። ይሄ ረዘም ያለ ፊታቸው፣ በጥንቃቄ የተከረከመው ሙሉ ጥቁር ጢማቸው ምናልባትም ለሳይንቲስት ለፈላስፋ ወይም ለደራሲ ይሆን እንደሆነ እንጂ አገሩን በደሙና ባጥንቱ ለመከላከል ቆርጦ ለተነሳ መሪ የሚሆን አይመስልም። ግን ወደፊት እንደምናየው ንጉሠ ነገሥቱ እንደማንም ተራ ወታደር በጦር ሜዳው ለው ታግለው አጣግለዋል ታግተው አዋክተዋል አዎ በማይጨው የጦር ሜዳ ከሳቸው በፊት እንደነበሩት ነገሥታት ሁሉ ትልቁን ሐላፊነት ወስደው ጠቅላላውን ያገሪቱን ጦር እየመሩ ሕይወታቸውን አደጋ ላይ ጥለው ተዋግተዋል ይህም ታላቅ ጀግና ሊያስብላቸው ይገባል በአዲሱ ቤተ መንግሥት ንጉሠ ነገሥቱ ለውጭ አገር አምባሳደሮች ዲፕሎማቶች ጋዜጠኞችና ታዋቂ ሰዎች ኢትዮጵያውያንን ከፍተኛ ሹማምንት ጨምሮ በአንዳንድ ልዩ አጋጣሚዎች የራት ግብዣ ያደርጉ ነበር በዚህ ራት ግብዣ ላይ አሉ የሚባሉ የአገሪቱ ምርጥ ምግቦች አንዳቸውም ሳይቀሩ ከውጭ አገር ምግቦች ጋር በዓለም ላይ ያሉ የሚባሉ የመጠጥ አይነቶች አንዳቸውም ሳይቀሩ እንደ ውሃ ይፈሳሉ በእንዲህ አይነቶቹ ግብዣዎች የሚስተናገዱት ቀልጣፋዎቹ የንጉሠ ነገሥቱ አሽከሮች እንግዶች የያዙት ብርጭቆ ከማለቁ በፊት ከየት አቅጣጫ እንኳ እንደ መጡ ሳያስተውሉ መጥተው የጎደለውን ብርጭቆ ይሞላሉ እነዚህ ቀልጣፋ አሽከሮች የሚሰወር አንድም ነገር የለም በእንዲህ አይነት የራት ግብዣ ላይ አንድ የንጉሠ ነገሥቱ እንግዳ የሆነ ፈረንጅ የቀረበለትን ምግብ በወርቅ ሹካና ማንኪያ ሲበላ ቆይቶ የወርቋን ማንኪያ ቀስ ብሎ ወደ ኪሱ ሲከት አሽከሮቹ ያዩና ለንጉሠ ነገሥቱ ይነግሯቸዋል ንጉሠ ነገሥቱ ይህን ቅሌታም ፈረንጅ አዋርደው ከማባረር ይልቅ የወርቋን ማንኪያ ለማስታወሻ እንዳላየ ሰው ሆነው ተውለት እኔም በንጉሠ ነገሥቱ የልደት በዓል ላይ ራት ተጋብሼ ተገኝቼ ነበር ከራት ግብዣው በኋላ ያ ሰፊ አዳራሽ ወደ ዳንስ አዳራሽነት ተለወጠና ከሁሉም አይነት የሰው ልጆች ዘር ቀለምና ዕድሜ ከሀያ እስከ ሰባ ዓመት ዕድሜ ታዳሚዎች ብቻ ሁሉም በቫልስ በፎክስ በታንጎ ሙዚቃ እየታገዙ የሳት ላፊው እንኳ ሳያግዳቸው እስከ ንጋት ድረስ ደነሱ ይህንን ዳንስ ንጉሠ ነገሥቱ ከቴጌ መነንና ከትንሹ ልጃቸው ከሐረሩ መስፍን ጋር ከፍ ብሎ በተዘጋጀ መድረክ ላይ ተቀምጠው ይመለከቱ ነበር ቀጭኗ ልዕልት ፀሐይ በዳንሱ አዳራሽ መሃል ገብታ ስትውረገረግ እኩለ ሌሊት ሆነና ንጉሠ ነገሥቱ ከባለቤታቸው ከቴጌ መነን ከትንሹ የሐረር መስፍንና ከልዕልት ፀሐይ ጋር አዳራሹን ለቀው ቢሄዱም ዳንሱ እንደ ቀጠለ ነበር ንጉሠ ነገሥቱ ከሄዱ በኋላ እስካሁን ድረስ በይሉኝታ ጥቅ ይዘው የተቀመጡት ከየጠቅላይ ግዛቱ የመጡት ኢማሞቹ ሽማግሌ ሹሞች በዳንሱ አዳራሽ ውስጥ በቆሙት መስታወቶች ራሳቸውን እያዩ ለመደነስ ይሞክራሉ ይህን የሽማግሌዎቹን ዳንስ ያዩ የንጉሠ ነገሥቱን ወታደሮች ሊያሰለጥኑ የመጡ የቤልጂክ ወጣት ወታደራዊ መኮንኖች ሽማግሌዎቹን ወደ አዳራሹ መሃል ወስደው ጥቂት እንቅስቃሴዎችን ያሳዩአቸው ጀመር እነዚህ ሽማግሌዎች ከጥቂት ደቂቃዎች በኋላ የዳንስ ዕውቀታቸውን አሻሽለው እስከ ጠዋት ድረስ ሲወላገዱ አንግተዋል በእነዚህ አስቸጋሪ ቀኖች ውስጥ የኢትዮጵያ መኖርና ለመኖር የሚወሰንበት ጊዜ ነውና ንጉሠ ነገሥቱ በአዲሱም በአሮጌውም ግቢ ደከመኝ ሰለቸኝ ሳይሉ ይመክራሉ በዚህ ጊዜ ከውጭ ወደ አዲስ አበባ የሚጎርፉ ዜናዎች በአብዛኛው ተስፋ አስቆራጮች ናቸው ምንም እንኳ አብዛኛዎቹ ኢትዮጵያውያን በኢትዮጵያውያንና በጣሊያኖች መካከል ያለውን የኃይል ሚዛን አሳምረው ቢያውቁም አንዳቸውም እንሸነፋለን የሚል ሐሳብ በፊታቸው ላይ አይነበብባቸውም አድዋ ላይ እንዳሸነፍናቸው ሁሉ አሁንም እናሸንፋቸዋለን አለኝ የፖስታ ቤቱ ሰራተኛ ፖስታዬን እየሰጠኝ ፖስታ አዲስ አበባ ውስጥ በአድራሻ አይታደልም ፖስታ የመጣለት ሰው ፖስታ ቤት ድረስ ወይ ራሱ አሊያም አሽከር ልኮ ነው የሚወስደው በፊት ፖስታ ቤት በተወሰኑ ደቂቃዎች ውስጥ ጉዳይ ፈጽሞ መሄድ ይቻል ነበር አሁን ትንሽ መጓተት ጀምሯል ጥሩ ነገር ከአውሮፓ ወደ አዲስ አበባ ፖስታ የሚመጣው በሳምንት አንድ ጊዜ በዛ ቢባል ሁለት ጊዜ ብቻ ነው በፖስታ ቤቱ አውሮፓውያን ከአስሩ የፖስታ ቤት መስኮቶች በአንዱ ብቻ ነው የሚስተናገዱት የፖስታ ቤቱ ሰራተኞችም በተወሰኑ ሰዓታት ልዩነት ይቀያየራሉ በስራ ገበታቸው ላይ የሌሉት የፖስታ ቤቱ ሰራተኞች ከፖስታ ቤቱ ጀርባ ባለ አንድ ሰፋ ያለ ክፍል ውስጥ በንጉሰ ነገስቱ የክብር ዘቦት ታደሮች እየተረዱ መትረየሶችን እየፈቱ ይገጥማሉ። በሌሎች የሚኒስቴር መስሪያ ቤቶች የሚሰሩ ኢትዮጵያውያን በየፈረንጆች ቤት ተቀጥረው የሚሰሩት ሳይቀሩ ያለቻቸውን የረፍት ጊዜ ሁሉ ተጠቅመው ወደ ስልጣና ቦታ በመሄድ እስከ ምሽቱ ድረስ ባሰልጣኞቻቸው እየተረዱ ቀኝ ግራ ቀኝ ግራ እያሉ ይረግጣሉ። ተክላላው የኢትዮጵያ ህዝብ ለጦርነት እየተዘጋጀ ነው። የነሐሴ ወር መጨረሻ እየተቃረበ ነው። የቁርጥ ቀኑም እንደዚያው እየቀረበ ነው። ምረት ጌታ አለኝ አንድ የፖስታ ቤት ተላላኪ። በእጁ የተወሰኑ ቴሌግራሞች ይዟል። ምስኪን ተላላኪ፣ በላቲን ፊደላት የተጻፉት አድራሻዎች ለሱ ምንም ትርጉም የላቸውም። በመንገዱ ላይ ያገኘውን ፈረንጅ ሁሉ እያቆመ ከያዘው ቴሌግራም የራሱን መርጦ እንዲወስድ ይጠይቃል። ይህ ደግና ምስኪን ተላላኪ ልጅ አንዳንድ ፈረንጆች ተንኮለኞችና መሰሪዎች መሆናቸውን አልገመተም። እነዚህ ተንኮለኞች የራሳቸው ያልሆነውን የጓደኛቸውን ወይም የንግድ ተቀናቃኛቸውን ቴሌግራም እንደሚወስዱ አያውቅም። ለዚህም ነበር በአዲስ አበባ የንግድ ሚስጥር ብሎ ነገር ያልነበረው። አንዱ ታታሪ ነጋዴ ስንትና ስንት ወራት የደከመበትን የንግድ ምስጢር እነዚህ ብልጣብልጥ ተንኮለኛ ፈረንጆች ከዚህ ምስኪን ተላላኪ እጅ ላይ በሚመነትፏቸው ብጫቂ ቴሌግራሞች ባንድ ሌሊት የንግዱን ምስጢር ይደርሱበታል። መጠጥ ቤቶች ለወትረው ባዶ እንዳልነበሩ ሁሉ አሁን ከጠዋት እስከ ማታ እስካፍጢማቸው ሞልተው ይውላሉ። ጣሊያኖች ጦርነቱን ሊያሸንፉ አይችሉም ይላል አንዱ። ከሳምንት በኋላ አዲስ አበባ ይገባሉ ይላል ሁለተኛው። ጦርነቱ 100 ዓመት ይፈጃል ይላል ሌላው። ኢትዮጵያውያንን በአገራቸው የሚያሸንፋቸው የለም ይላል ሌላው ከፊት ለፊት። የጣሊያንን ታንኮች በመናቸው ነው የሚከላከሉት ሲል ሌላው ይጠይቃል። የጣሊያን አውሮፕላኖች አዲስ አበባን በመጀመሪያው ቀን ጦርነት ነው ከመድረ ገጽ የሚያጠፋት ይላል ሌላው። በሁሉም ጠረጴዛዎች ዙሪያ ወሬው ስለ ኢትዮጵያና ጣሊያን ጦርነት ነው። ብቻ እንዲህ በወሬ ተጠምጄ የቡና ቤቷ በር ሲከፈት እንኳ አላየሁም ነበር። ከጎኔ የተቀመጠው ሰው ጎሰም አርጎ ወደ በሩ ሲያመለክተኝ ነበር እኔን ፈልጎ የመጣውን ሰው ያየሁት። ልጅ ዘውዴ በላይነህ ነበር። ልጅ ዘውዴ በላይነህ በፓሪስ ፖሊቴክኒክ ተቋም የተማረ ጎበዝ ጎልማሳ ነው። ይቸኩላል መሰለኝ ወደ ቡና ቤቱ ዘልቆ ሳይገባ ከሩቁ ጠራኝ። ወደ ጎንደር መብረር ትፈልጋለህ? አሁኑኑ ወደ ቤተ መንግስት መመለስ አለብኝ። ንጉሠ ነገሥቱ መልሳችሁን አሁኑኑ ይጠብቃሉ አለኝ። እንዴታ አልኩት ወዲያውኑ ምንም ሳልጠራጠርና ሳላስብ። እሺ እንግዲያው ወደ ቤቱ ሄደው ይዘጋጁ፣ ነገ ጠዋት መጥቼ ወስዳችኋለሁ። ንጉሠ ነገሥቱ ሁሉንም ነገር ራሳቸው ያብራራሉላችኋል አለኝና ተሰናብቶኝ ሄደ። ልጅ ዘውዴ በላይነህ ቃሉን አክብሮ ጠዋት መኖሪያ ቤታችን ድረስ መጥቶ ወደ ቤተ መንግሥት ወሰደኝ። ንጉሠ ነገሥቱ ያለ ምንም ፕሮቶኮል በቤተ መንግሥት ተቀብለው በጎንደር ስለሚጠብቀኝ ግዳጅ ባጭሩ አስረዱኝ። ጓደኛዬ አቶ ቪሌም ብሬር አጅቦኝ እንዲሄድ በጠየቅኩት ጥያቄም ተስማምተው በሉ ተዘጋጁ፣ በቅርብ ቀን ወደ ጎንደር ትበራላችሁ ብለው ጨብጠው አሰናበቱኝ። አንድ ሳምንት እንኳ አልሞላም። ልጅ ዘውዴ በላይነህ በአገራችን ልጅ በሉድቪክ ካልቮዳ ቤት በጣም ከመሸ በኋላ እኩለ ሌሊት ሊሆን ምንም አልቀረው ቡና እየጠጣን ስንጫወት መጥቶ ንጉሠ ነገሥቱ አሁኑኑ በቤተ መንግሥት ሊያነጋግሩን እንደሚፈልጉ ሲነግረን ሉድቪክ ካልቮዳን ተሰናብተን ወደ ቤተ መንግሥት በልጅ ዘውዴ በላይነህ መኪና ሄድን። በመንገዳችን ላይ ንጉሠ ነገሥቱ እንደሚጠብቁንና ነገ ልክ ጎህ ሲቀድ ባንድ የኢትዮጵያ አውሮፕላን ወደ ጎንደር እንደምንበርም ጨምሮ አጫወተን። ልክ ቤተ መንግሥት እንደገባን ንጉሠ ነገሥቱ አሁንም ያለምንም ፕሮቶኮል ተቀበሉን። አሁን ግን እንደ ኢትዮጵያ ጠቅላይ የጦር አዛዥ የመጨረሻዎቹን ትእዛዞች ከሰጡኝ በኋላ ሁለቱም ለስላሳ እጆቻቸው ጨብጠውኝ ይሄንን ከባድ ኃላፊነት በመቀበላችሁ እናመሰግናችኋለን፣ ኢትዮጵያ ምን ጊዜም ውለታችሁን አትረሳውም አሉኝ። ከቤተ መንግሥት ተሰናብተን እንደወጣን በቀጥታ ወደ አውሮፕላን ጣቢያ ሄድን። አውሮፕላን ጣቢያ ስንደርስ በንጉሠ ነገሥቱ ትእዛዝ ለነገ ከመንጋቱ በፊት አንድ አውሮፕላን ወደ ጎንደር የሚበር አዘጋጁ ሲል ትእዛዙን ልጅ ዘውዴ በላይነህ አስተላለፈ። ምዕራፍ 5 ከአዲስ አበባ ወደ ደብረ ታቦር። የመኝታ ቤቴ በር ሲንኳኳ ከንቅልፌ ነቃው። ማን ነው? ተነስ ጌታው ሲል አንድ ደስ የሚል የሴት ልጅ ድምጽ ቀሰቀሰኝ። ይሄው ድምጽ ቀጥሎ 10 ሰዓት ሊል ነው፣ ሊነጋ ነው፣ ተነስ ጌታው አለኝ። ወርቅነሽ ነበረች። ገና የ17 ዓመት ወጣቷ ውብ ልጅ ወርቅነሽ ቤታችንን እንድታስተዳድርልን የቀጠርናት አዲስ አበባ በጨለማ ተውጣ እያንቀላፋች እኛን ቀሰቀሰችን። ቀስ በቀስ እውነታው እየተገለጠልኝ መጣ። ዛሬ መስከረም 17 ቀን 1928 ዓመተ ምህረት ነው። ከሁለት ሰዓት በኋላ አዲስ አበባን ለቀን ወደ ጎንደር መብረራችን ነው። ለምን ያህል ጊዜ? መቼ ይሆን የምንመለሰው? ይህን እግዚአብሔር ብቻ ነው የሚያውቀው። ከኔ የመኝታ ክፍል ቀጥሎ ባለው ክፍል ውስጥ ውሃ ሲንሿሿ ይሰማል። ቢሊየም ብራየር ከኔ ቀድሞ ተነስቶ እየታጠበ ነው። ወርቅነሽ ያዘጋጀችልንን የመጨረሻውን ምርጥ ቁርስ ከማይጠገበው ፈገግታዋ ጋር በመብላት ላይ እንዳለን ትናንት ማታ የተከራየነው መኪና ሰዓቱን አክብሬ መጥቻለሁ ደርሻለሁ እንሂድ አይነት ነገር ክላክሱን በተደጋጋሚ ነፋብን። በእንዲህ አይነት መልኩ ለመጨረሻ ጊዜ ወርቅነሽን ተሰናብተን በመኪናችን ተሳፍረን ወደ አየር ጣቢያ ተፈተለቅን። አዲስ አበባ ገና ከእንቅልፏ እየባነነች ነው። አብዛኛዎቹ ሱቆች ገና አልተከፈቱም። የተከፈተ ሱቅ ቢኖር የአንድ አርመን ዳቦ ቤት ብቻ ነው። አርመኑ አዳሩን ሲጋግር ያረፈደውን ለመግዛት ደንበኞቹ በወረፋ ተሰልፈው ትንሹን ሱቁን ወረውታል። እነዚያ ባዶ እግር ፖሊሶችም በዚያች ጉርድ የበርሜል ቤት አድረው ወደ የሥራ ቦታቸው እየተጣደፉ ሲሄዱ ይታያሉ። በዚህ መልኩ ያለአንዳች ችግር አየር ጣቢያ ስንደርስ አየር ጣቢያው ደመቅመቅ ብሎ ነበር። መካኒኮች ከወዲያ ወዲህ እየተሯሯጡ አውሮፕላኖችን ይጠጋግናሉ። ከፊት ለፊታችን ካለች አንዲት አውሮፕላን ስር ሆኖ መካኒኩ ለአብራሪው ሁሉም ነገር ጥሩ ነው፣ ሞተሩ በትክክል ይሰራል ይለዋል። በዚህ መሃል አንድ የስፖርት መኪና በከባድ ፍጥነት ስትከንፍ መጣችና በአውሮፕላን ማቆሚያው በትልቁና ሰፊው አዳራሽ ደጃፍ ላይ ቆመች። ከዚች ፈጣን የስፖርት መኪና ውስጥ አንድ ቆፍጣና መልከ መልካም ወጣት የኢትዮጵያና የፈረንጅ ክልስ ወጣ። ወጣቱ የኢትዮጵያን የአየር ኃይል ወታደራዊ የደንብ ልብሱን እንደለበሰ መለየውን ደፍቶ እኛ ወደ ቆምንበት አቅጣጫ በፈጣን እርምጃ መራመድ ጀመረ። ወደ እኛ እየቀረበ ሲመጣ የዚህ ወጣት ወታደራዊ የደንብ ልብስ በብዙ የወርቅ ኒሻኖች ማጌጡን አስተዋልኩ። እንግዲህ ይህ ወጣት ነው በንጉሠ ነገሥቱ እኛን ወደ ጎንደር በአውሮፕላን ይዞን እንዲበር የተመረጠው የአውሮፕላን አብራሪ ይህ ወጣት አባቱ ፈረንጅ ሲሆን እናቱ ኢትዮጵያዊትና የንጉሳዊ ቤተሰብ ልዕልት ናት። በዚህ መሃል ከወጣቱ የስፖርት መኪና ጎን አንድ ሰማያዊ ሊሞዚን መኪና ሲከንፍ መጣና ገና ከመቆሙ በፍጥነት በተከፈተው በር ልጅ ዘውዴ በላይነህ ዘመናዊውን የአውሮፓውያንን ሙሉ ልብስ ለብሶ ከረባቱን እንዳሰረ ረጅም ካፖርቱን ደረብ አድርጎ ያ ሁሌም የማይለየው ፈገግታው ሳይለየው ወደኛ አቅጣጫ እንደመሮጥ እየቃጣው መጣ። እንደደረሰም እንደምን አደራችሁ? በቃ ዛሬ መብራራችሁ ነው አይደል? እያለ የእጅ ሰላምታ ከተለዋወጥን በኋላ ያንን ወጣት አውሮፕላን አብራሪ ጠራውና አስተዋወቀን። አዎ፣ ወጣቱ አውሮፕላን አብራሪ ሚካኤል ባቢቼክ ወይም ሚሻክ ባቢች ይባላል። እንግዲህ ለሚሻክ ባቢች ነው ሕይወታችንን አሳልፈን ባደራ የምንሰጠው። ሚሻክ ባቢችን ከተዋወቅን በኋላ ስለ በረራችን በቀልድ መልክ ትንሽ ስንጨዋወት ቆይተን ልጅ ዘውዴ በላይነህ እኔን ወደ ጎን ወስዶ እጅጉን በጣም ኮስተር ብሎ አንድ የታሸገ ፖስታ እየሰጠኝ፣ አደራ ጌታው፣ ይሄ ደብዳቤ ከሌላ ሰው እጅ እንዳይገባ ተጠንቀቅ። አደራ፣ በጣም ትልቅ ሚስጥር ያዘለ ነው። አደራ፣ ለራስ ካሳ ከንጉሠ ነገሥቱ የተላለፉ ጥብቅ ትእዛዞችን የያዘ ነው። አደራ አደራ ጌታው፣ እንዳይንህ ብሌን ጠብቀው እያለ ደጋግሞ አደራ እያለ አስጠነቀቀኝ። እንዲህ አደራ አደራ ጌታው እያለ ካስጠነቀቀኝ በኋላ ይኸው ጌታው ንጉሠ ነገሥቱ ቃል የገቡሎት ብሎ አንድ በወርቅ ቀለም ያጌጠ የመኮንኖች የቆዳ ቀበቶ ሰጠኝ። ይህን ቀበቶ የሆነ ሰው ከዚህ በፊት ታጥቆት እንደነበረ የሚያሳይ ትንሽዬ ምልክት ይታይበታል። አዎ፣ ንጉሠ ነገሥቱ ትናንት ታጥቀውት ከነበረው ቀበቶ ጋር የመንታ ያህል ይመሳሰላል። እርግጠኛ ነኝ ንጉሠ ነገሥቱ የራሳቸውን ቀበቶ ፈተው ነው የላኩልኝ። አዎ፣ የንጉሠ ነገሥቱን ቀበቶ መታጠቅ ማለት እንደ ኢትዮጵያውያን ባህልና ወግ በንጉሠ ነገሥቱ የምታመን ሰው መሆኔን ማረጋገጫ ነው። በርከት ያሉ ወታደሮች ከሰፊው አዳራሽ ውስጥ አንድ ባለድርብ ክንፍ አውሮፕላን እየገፉ አወጡትና ሁለት መካኒኮች በታላቅ ቅልጥፍና መዘውሩን እያሽከረከሩ ሞተሩን ሲያስነሱ ባቢች እኔንና ጓደኛዬን ብሌየርን ወደ አንድ ትንሽ የመልበሻ ክፍል ውስጥ ይዞን ገባ። ሚሻክ ባቢች በለበሰው ወታደራዊ የደንብ ልብሱ ላይ ቱታውን ደረበና አንድ በጣም ከባድ የቆዳ ካፖርት እየደረበ ለእኛም የእሱኑ ዐይነት ከባድ የቆዳ ካፖርት ደርበን እንድንለብስ አቀበለን። ካፖርቱን ስደርበው ከመክበዱም በላይ በጣም ስለሚሞቅ ይሄን ስንደርብ ሙቀቱን አንችለውምና ይቅርብን ስል ለሚሻክ ባቢች ብነግረው ሚሻክ ባቢች ሳቅ ብሎ እዚያ ላይ በሌባ ጣቱ ሰማዩን እያሳየ እዚያ ላይ በጣም ይበርዳል፣ ግድ የለም ደርቡት እያለ ለራሱ ጭምብሉን እያጠለቀ ለእኛም አቀበለን። ያንን ከባድ ካፖርት ደርበንና ያችን ጭምብል አጥልቀን ከዛች የትንሽ የመልበሻ ክፍል ውስጥ ስንወጣ ለተመለከተን ሰው ያለማጋነን የማርስ ሰዎች እንመስል ነበር። ሁለት ወታደሮች የእኛን ሻንጣዎች አውሮፕላን ውስጥ መጫን ጀመሩ። እያንዳንዳችን ከአንድ ሻንጣ በላይ መጫን አንችልም፣ ወይም ደግሞ በአውሮፕላኑ ዕቃ መጫኛ ውስጥ ከእኛ ሻንጣዎች ቀደም ብሎ ለራስ ካሳ የሚላኩ ጓዞች ስለተጫኑ ብዙ ቦታ የለም። እኛ ወደ አውሮፕላኑ ሄደን ለመሳፈር ስንዘጋጅ ሦስት ሽማግሌ ሹሞች እኛ የለበስነውን ዐይነት ከባድ የቆዳ ካፖርት ለብሰውና ባናት የሚጠለቀውን ጭምብል በእጃቸው አንከርፈው እንደያዙ መጥተው ተቀላቀሉን። እነዚህም አብረውን በራሪዎች ናቸው አለኝ የአውሮፕላኑ አብራሪ ሚሻክ ባቢች። ቀጥሎም በጎንደር ጠቅላይ ግዛት ውስጥ ያሉ ወረዳዎች ሹሞች መሆናቸውንና ጦርነቱ በቅርብ ሊጀመር ስለሚችል በአስቸኳይ ወደ ግዛታቸው መሄድና ጦራቸውን አሰባስበው ለጦርነት እንዲዘጋጁ በንጉሠ ነገሥቱ ታዘው መሄዳቸው እንደሆነና ሌላም ሌላም ነገር ጨማምሮ ባቢች ለምን ዛሬ አብረው መብረር እንዳለባቸው ሊያስረዳኝ ሞከረ። አውሮፕላኑ ለአብራሪውና ለታዛዊ ብቻ የሚሆን ሁለት ባዶ ቦታ ብቻ ነው ያለውና አብራውን ሊበሩ ፈጽሞ አይችሉም። ስልክ ቀዋሜን ጮክ ብዬ ከአውሮፕላኑ የሞተር ጩኸት ጋር እየተፎካከርኩ አሰማሁ። እንደ ነገሩ አርገን በራለን፣ ለነገሩ ለበረራችን አንዳች አደጋ ቢገጥመን አንዳችንም አንተርፍም አለኝ ሚሻክ ባቢች። ከአውሮፕላኑ አብራሪ ሚሻክ ባቢች አነጋገር እንደተረዳሁት ይሄ ባለብዙ ልምድ አውሮፕላን አብራሪ የወርቅ ንሻኖቹ እነተም ምርጥ አብራሪ መሆኑን ይመሰክራሉ። እንኳን ባንድ አውሮፕላን 6 ሰው ጭኖ መብረሩ እንዳልተዋጠለት ያስተዋውቅ ነበር። ይሁን እንጂ ያዛጁን ተዛዝ እንቢ አሻፈረኝ ማለት ፈጽሞ አይችልም። መሞት ካለበት ይሞታል እንጂ ተዛዙን መቀበል ግዴታው ነው። ከነዚህ ሹሞች ጋር አብራቹ መብረር የማትፈልጉ ከሆነ ለሹሞቹ ሌላ አውሮፕላን ይዘጋጅላችኋል። እኛ ሶስታችን በአስተማማኝ ሁኔታ መብረር እንችላለን አለኝ ሚሻክ ባቢች በተቃውሞዬ እንድገፋበት እየገፋፋኝ። ከሚሻክ ባቢች ጥቆማ በኋላ ዞር ብዬ ብሬየርን ሳየው ብሬየርም በዝምታ መስማማቱን ስለገለጸልኝ እንግዲህ ወይ እኛ ብቻ እንበራለን አለበለዚያ ፈጽሞ አንበርም ስል ኮስተር ብዬ ተናገርኩ። እንዴ እኛ سنከራከር ስልኩ ጮህና ባቢች ጥቂት በስልኩ ባማርኛ ሲያወራ ቆይቶ የመንጋገሪያውን እጀታ አሳልፎ ሰጠኝ። አብራሪው እንደነገረኝ ከሶስቱ ሹሞች ጋር አብራቹ መብረር አትፈልጉም አሉ አለ አንድ ድምጽ በስልኩ ገመድ። አዎ ጌቶች በአውሮፕላን ውስጥ ያለው አንድ ክፍት ቦታ ብቻ ነው። እናም በሁለት መቀመጫ ላይ ለሶስት ሆኖ መብረር ራስን አደጋ ላይ መጣል ነው። ጌቶች ስድስት ሆኖ መብረር ማለት ደግሞ ራስን በገዛ ፈቃድ መግደል ነው ስል መለስኩ። አብራሪው ያለኝ ሁላችሁንም ባንድ ላይ ይዞ መብረር እንደሚችል ነው አለ አሁንም ደግሞ ደዋዩ ሰው። እኔ ደግሞ በፍጹም አይሆንም ብላለሁ ጌታዬ። እናም ባንድ አውሮፕላን 6 ሰው ሆኖ ተጨናንቆ ሁላችንንም አደጋ ላይ ጥለን መብረር አንፈልግም ጌቶች አልኩ። በዚህ መሃል የአውሮፕላኑ አብራሪ ባቢች ትከሻይን መታ መታ አርጎ በጣም ዝቅ ባለ ድምጽ ከንጉሰ ነገስቱ ጋር ነው ያወሩ ያሉት አለኝ። በጣም ደንግጬ ትንሽ ዝም ካልኩ በኋላ እርሶ ጃንሆይ ነው እንዴ ብዬ ለምን አልባቱ በፈረንሳይኛ ጠየቅኳቸው። አዎ ነኝ ብለው መለሱልኝ በፈረንሳይኛ። በጣም ይቅርታ ጠይቃለሁ ግን በውሳኔ እንድጸና እገደዳለሁ አልኩና በመቀጠል የኛ አደጋ ላይ በከንቱ መውደቅ ለኢትዮጵያ ጦርም ጦርነቱ ከመጀመሩ በፊት ትልቅ ጉዳት ነው እኮ እያልኩ እየፈራሁ ደፍሬ ተናገርኩ። በአውሮፕላን ጣቢያ ቆዩ ሲል በስልኩ ጆሮ ቀጭን ትእዛዝ ተሰጠኝ። ወዲያው ቀጥሎ የራሳችንን ሰው እንልካለን ካሉ በኋላ ስልኩን ዘጉት። ከጥቂት ጊዜ ቆይታ በኋላ አንድ የቤተ መንግስት መኪና ሲከንፍ መጥቶ እኛ የቆምንበት ቦታ ቆመና ከመኪናዋ ውስጥ አቶ ታደሰ የንጉሰ ነገስቱ ልዩ ጻፊ ወጣና በፈጣን እርምጃ እየተራመደ ምንድነው ችግሩ ሲል ቆጣ ብሎ ጠየቀኝ። ስለ ሁኔታው ሳስረዳው በታላቅ ትዕግስት ሲያዳምጠኝ ቆይቶ ችግሩ ይገባኛል እቀበለዋለሁ ግን እኔ ምን ማድረግ እችላለሁ ሲል ለራሱም ግራ ይገባው በሚመስል ሁኔታ ከተናገረ በኋላ አሁንም ጥቂት እንደማሰብ ብሎ እነዚህ ሶስት ሽሞች ዛሬ የግድ ደብረ ታቦር መድረስ አለባቸው አለና ወዲያው ፊቱን ወደ አብራሪው ባቢች መልሶ ይቅርታ ምንም ማድረግ አልችልም ዛሬ ሁለት ጊዜ ወደ ደብረ ታቦር ትበራለህ ሲል ለባቢች በትዕዛዝ መልክ ነገረው። ከአቶ ታደሰ ንግግር እንደተረዳሁት እኛ የምንበረው ወደ ጎንደር ሳይሆን በቀጥታ በጣና ሐይቅ ዳርቻ አካባቢ ወዳለችው ተራራማ ቀበሌ ደብረ ታቦር ነው። አብራሪያችን ሚሻክ ባቢች በአቶ ታደሰ ሐሳብ ተስማማ። አንድ ጊዜ በአደገኛ ሁኔታ 5 ሰው ጭኖ ከመብረር ሁለት ጊዜ መብረሩን መርጧል። ለነገሩ ሌላ አማራጭ የለውም። በዚህ መልኩ ለበረራ እንደ ተዘጋጀን ከመካኒኮቹ አንዱ ከፋለ ከረጢት አምጥቶ ለባቢች ሲሰጠው ባቢች ከረጢቱን በጀርባው አዘለው ያደጋ ጊዜ ካሮፕላን መዝለያ ጃንጥላ መሆኑ ነው ለኛስ ስል ባቢችን ጃንጥላውን ለኛም እንዲሰጡን ጠየቅኩት ለእናንተ አስፈልጋችሁም በታዛቢ መቀመጫ ቦታ ያለ ከረጢቱ ከገባችሁ ታምር ነው አለኝ ሚሻክ ባቢች እውነቱን ነበር በታዛቢ መቀመጫ ቦታ እኔና ብሬየር በስንት መከራ ገብተን ነበር ተጨናንቀን የተቀመጥነው ሚሻክ ባቢች እንደመሳቅ ብሎ ለነገሩ ጃንጥላው ምንም ጥቅም የለውም አደጋ ቢፈጠር ከዚች ውጥፍ ቦታ መዝለል አትችሉም አለን ባቢች አውሮፕላኗን ሪስ ያስብላት መላ ሰውነቷ መርገፍገፍ ጀመረ እና ብዙም ሳይተቆይ ይቺ አውሮፕላን በመሬት ላይ እንደሰጎን መሮጥ ጀመረች እንዲህ በከፍተኛ ፍጥነት በሜዳው ላይ ስትሮጥ ቆይታ ከፊት ለፊታችን ተገትረው ከቆሙት የባህር ዛፎች ጋር ተላተመች ይያልኩ አይኔን ሲጨፍን አፍንጫዋ ወደ ሰማይ አንስታ መንሳፈፍ ጀመረች ወዲያው አዲስ አበባን አንድ ጊዜ ዞረን በቀጥታ ወደ ሰሜን መብረር ጀመርን የሰላሌ ሜዳ የተዘረጋ ባህር ይመስላል አልፎ አልፎ የምናያቸው ጎጆች በእጅ የሚጨበጡ ይመስላሉ አሁን ባቢች ዝቅ ብሎ ስለሚበር መንደርተኞች ከጎጆቻቸው እየወጡ አንጋጠው አረንጓዴ ቢጫ ቀይ ቀለም የተቀባችውን የባቢችን ቆርቆሮ ይመለከታሉ እንዲህ ዝቅ ብለን ስንበር ከጀርባዬ የሆነ ነገር ሲጎረብጠኝና ሲነካካኝ ተሰማኝ ምናልባት የሆነ እንስሳ ሊሆን ይችላል ብዬ ዞር ብዬ ለማየት በመሞከርም ከብራየር ጋር ተጣብቄ ስለተቀመጥ አንገቴን እንኳ ማዞር ሳይሆንልኝ ቀረ ያ የሚጎረብጠኝ የሚነካካኝ የሚኮረኩረኝ ነገር አሁንም ሕይወት እየዘራ ኩርኩራውም እየጠነከረ መጣ ኩርኩራው አላስቀምጥ ቢለኝ እንደምንም ብዬ ከተጣበቅኩበት ትንሽ ወጣ ብዬ አንገቴን ሳዞር በጣም ደነገጥኩ በአይኔ የማየውን ነገር ማመን ሁሉ አቃተኝ እንደ ዝንጀሮ ተኮማትሮ ከነዚያ ሦስት ጢማም ሽማግሌ ሹሞች አንዱ ተጠቅሎ ተኝቷል ገና ለመብረር ስናኮበኩብ ሁለት ጊዜ በቂታችን ዘጭ ያልንበት ምክንያት አሁን ገና ነው የገባኝ ሽማግሌው ሹም በድል አድራጊነት ተኮማትሮ በተኛበት ቦታ ሆኖ ይስቃል አዎ እምቢ አይሆንም ከእኛ ጋር አትበርም ብንለውም የእኛን መደናገር ተጠቅሞ እኛ ሳናየው ከዕቃዎች ጋር ተደባልቆ ራሱን ለአደጋ አሳልፎ ሰጥቶ እነሆ አብሮን ወደ ደብረ ታቦር እየበረረ ነው ሽማግሌው ሹም ፍጹም ደስተኛ ይመስላል በፊቱ ላይ ምንም አይነት ፍርሃት አይታይበትም ለምንስ ይፈራል አውሮፕላን እንደዚህ ሽማግሌ ሹም አስተሳሰብ ልዩ በሰማይ ላይ የሚበር ሁለት ክንፍ ያለው አውቶሞቢል የፈረንጅ ሥራ ነው ፈረንጅ ደግሞ እንዳው ዝም ብሎ ወድቆ የሚሰባበር ነገር አይሰራም እናም ይሄ ሽማግሌ ሹም እንወድቃለን እንከሰከሳለን ብሎ ፈጽሞ አያስብም ከእንዲህ አይነት እምነት ውጪ ኢትዮጵያውያን የአውሮፕላን አብራሪዎችን በዓለም ላይ ምርጥ ደፋርና ቆራጥ አብራሪዎች የሚያደርጋቸው አንድ ሌላ ነገር አለ ያም ነገር አውሮፓውያን የአውሮፕላን አብራሪዎች ለበረራ ከመነሳታቸው በፊት ጀምሮ በበረራም ላይ እያሉ ስለ አየር ጸባይ ስለ ንፋሱና ስለ ሌላም በበረራቸው ላይ ሊገጥማቸው ስለሚችለው ነገር ሁሉ ይነገራቸዋል ኢትዮጵያውያን አብራሪዎች ያለምንም የነፋስም ሆነ የአየር ጸባይ መረጃ በታላቅ ድፍረት በኢትዮጵያ አስፈሪ ተራራዎች መሃል እየተሽለኮለኩ ወደ ማያውቁት አገር ሁሉ ይበራሉ እንዲህም ሆኖ እስካሁን ድረስ በኢትዮጵያ የአውሮፕላን አደጋ ደርሶ አያውቅም የአውሮፕላን ማረፊያ ጣቢያ እስከ ቅርብ ጊዜ ድረስ በአዲስ አበባ አንድ ያነስ ያለች ዙሪያዋን በረጃጅም የባህር ዛፎች የተከበበች ሜዳ ነበረች ሌላ ቦታ እንደ አክሮባቲስት ገበሬዎች ጨርቅ እያወዛወዙ በሚያሳዩቸው ቦታዎች ሁሉ ነበር የሚያርፉት በአንድ አጋጣሚ ስለ በረራና ስለሚያጓጉዙትም ጓዝ በተነሳ ወሬ አንድ አብራሪ በባለ ሁለቱ መቀመጫ አውሮፕላኑ ቀኝና ግራ ባሉት ሁለቱ ጠንካራ የአውሮፕላኑ ብረቶች ላይ ሁለት ሳጥኖች በብረት ገመድ አስሮ ሌሎች ሁለት ሰዎችን አሳፍሮ እንደሚበር እየማለና እየተገዘተ ነገረኝ። ናምነው አልቻልኩም ነበር። በኋላ ሁለት አይንማኝ መስክሮች ይዞ መጥቶ አሳመነኝ። እንዲህ በማያልቅ ትልቅ ባህር ላይ የምንንሳፈፍ እየመሰለኝ ስንበር በሐሳብ ከፈረንሳዊው አውሮፕላን አብራሪ እና ደራሲ ዮሴፍ ከሰል ጋር የተገናኘንበትን አጋጣሚ አስታወስኩ። አዎ፣ ከዛሬ 5 ዓመት በፊት ነበር ደቡብ የመን ውስጥ የተገናኘነው። ዮሴፍ ከሰል ያኔ ገና ከኢትዮጵያ መመለሱ ነበር። የተሰበረጁን ከመታሰሩም በላይ ፊቱ አላዋቂ የላጠው ድንች ይመስል ተገባብጦ ነበርና ምን አደጋ እንደገጠመው ጠይቄው ታሪኩን አጫወተኝ። ከአዲስ አበባ ወደ ሐረር ለመሄድ በተነሱ ጊዜ የኢትዮጵያ መንግስት ሁለት አውሮፕላኖች ለሱና ለጓደኛቸው ሰጣቸው። አንደኛውን ፈረንሳዊው ጓደኛው ሲያበር፣ ሁለተኛውን ራሱ ዮሴፍ ካሳል ነበር ያበረ የነበረው። ዮሴፍ ገና ከአዲስ አበባ ከመነሳቱ በፊት ወደ ሐረር ስልክ ደውሎ አውሮፕላን ማረፊያ ቦታ ተዘጋጅቶለት እንደሆነ ጠይቆ ነበር። ስልኩን የተቀበለው ሰው ለአውሮፕላኑ ማረፊያ ሜዳ አንዲት ጠጠር እንኳ ሳያስቀር አስለቅሞ እንዳዘጋጀለት ነግሮ ስለነበር ያለምንም መጨነቅ አውሮፕላኑን ከጓደኛው ጋር አስነስተው ወደ ሐረር ይበራሉ። ዮሴፍ በርካታ የድንጋይ ቤቶችን ሲያይ ሐረር መድረሱን ይረዳና የሐረርን ከተማ እየዞረ አውሮፕላን ማረፊያውን መፈለግ ይጀምራል። በተደጋጋሚ ሐረርን እየዞረ ቢፈልግም አውሮፕላን ማረፊያ የሚመስል ነገር እንኳ ማግኘት አልተቻለውም ነበር። ጓደኛው ከሐረር ከተማ ወጣ ብሎ ሜዳ ነገር ሊፈልግ ሲበራ አየውና እሱም እንደ ጓደኛው ሜዳ ቢጤ ለመፈለግ አስቦ መስመሩን ሊለውጥ ሲል በድንገት ከከተማዋ ዳርቻ በስተሰሜን ጫፍ ላይ በርካታ ሰዎች አንዲት ትንሽ ሜዳ ከበው ያይና እነዚህ ሰዎች ወደ ተሰበሰቡበት ቦታ ዝቅ ብሎ ይበራል። በጣም ትንሽዬ 4 ማዕዘን ሜዳ ዙሪያዋን ችካል ቸክለውና በገመድ አስረው በጉጉት አውሮፕላኗን ማረፍ ሲጠባበቁ ሲያይ ምን አይነት ብልጥ ጭንቅላት ነች ይህንን ያሰበችው ብሎ ይገረምና ሰፊ ሜዳ ፍለጋ ከፍ ብሎ መብረር ከጀመረ በኋላ እነዚያን ያቺን 10 ሜትር በ10 ሜትር የሆነች ትንሽዬ ሜዳ ከበው በጉጉት የሚጠብቁትን ሰዎች ላለማስቀየም በዚያች ሜዳ ላይ ለማረፍ ይወስንና ይመለሳል። አዎ፣ ይችን ትንሽ ሜዳ አንዲት ጠጠር እንኳ ሳያስቀሩ ልቅም አርገው ለቅመው መሬቱን ተምትመው በደንብ አዘጋጅተውታል። አዎ፣ ዮሴፍ በዚያች ትንሽዬ ሜዳ ላይ ሄዶ አረፈላቸው። በዚህ አደገኛ አስተራረፉ አውሮፕላኗ አንድ ጎማዋን መስዋዕትነት ስትከፍል፣ ዮሴፍ ከሰል ደግሞ አንድ እጁን ከመሰበሩና ፊቱ ከመጋጋጡ በስተቀር የከፋ አደጋ ሳይደርስበት አረፈ። ዮሴፍ ከሰል ገጠመኙን ካጫወተኝ በኋላ በመጨረሻ ሐረሪዎች ያቺን አውሮፕላን ማረፊያ በደንብ አርገው ነበር ያዘጋጇት፣ ግን ያቺ ሜዳ 50 እጥፍ መሆን ነበረባት ሲል አድናቆቱን ገልጾልኛል። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።